Gambino VOA.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ከአሜሪካ ድምጽ የጋቢና መሰናዶ ተጀመረ። በምሽቱ ቆይታችን ከሚደመጡት መካከል
ምርታዎችን የገምግመናል። ለውጡ ወደኋላ የሚጎትቱ ለሀገርም አደጋ ጉዳዮችንም በዛው ልክ ገምግመናል።
የብልጽግና ፓርቲ የኦሮሚያ ቅርንጫፍ የህዝብ ግንኙነት ኃላፊ አቶ ታዬ ደንደአ ናቸው። ፓርቲው በለውጥ አራጅነታቸው ታዋቂ የነበሩትን አቶ ለማ መገርሳን ጨምሮ ሶስት ከፍተኛ አመራሮችን አግደዋል። ዝርዝሩ በምሽቱ ይደመጣል።
ግብፃውያንም አይገለግሉንም፣ ተጎድተን እኛ እየታሰርን፣ እኛ ተጎድተን እኛ እየተመታን ያለ ምንም መኖር አልቻልንም። በቃ
አብዲ ኑርን የሰማነው በግብፅ ካይሮ የሚኖር ኢትዮጵያዊ ስደተኛ ነው። ግብፅ ውስጥ በስደት በሚኖሩ ኢትዮጵያን መካከል ግጭቶች እየተፈጠሩ ጉዳትም እየተከሰተ መሆኑ ተሰምቷል። እሱን የተመለከተው ዘገባም ይሰማል። ሌሎች ዓለም አቀፋዊ ጉዳዮችም ተካተዋል። ሀብታሙ ዝዩም መሰናዶውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኘናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል። ዛሬ ፍርድ ቤት የቀረቡት አቶ ጀዋር መሐመድና ሌሎች 14 ተጠርጣሪዎች ጉዳያቸውን በሚመለከቱ ዳኛ ገለልተኝነት ላይ ጥያቄ እንዳነሱ ከጠበቆቻቸው አንዱ የሆኑት አቶ ቱሊ ባይሳ ለአሜሪካ ድምጽ ገለጹ። ጠበቃው እንዳሉት ተጠርጣሪዎቹ ችሎቱን እየመሩት ያሉት ዳኛ ገለልተኛ፣ ሚዛናዊና ፍትሃዊ ስለመሆናቸው እንጠራጠራለን ሲሉ ባለ 7 ገጽ ማመልከቻ አስገብተዋል ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በሶማሊያ ሞቃዲሾ ማዕከላዊ እስር ቤት ውስጥ የታሰሩ የአልሻባብ አባላት በከፍተኛ ሁኔታ የሚጠበቀውን እስር ቤት ከውስጥ ሆኖ በመሳሪያ እየወጉ መሆናቸውን የጸጥታ ኃይሎች ለአሜሪካ ድምጽ አስታወቁ። እስካሁን ድረስ ምን ያህል ታሳሪዎች በጉዳዩ ላይ እንደተሳተፉና መሳሪያም ከየት እንዳገኙ የተረጋገጠ ነገር የለም። አንድ የኮንጎ ዲሞክራሲያዊ ሪፐብሊክ አማጺ ቡድን ዛሬ በሀገሪቱ ምስራቃዊ ክፍል 16 ሰዎችን መግደሉን የሀገሪቱ ወታደራዊ ኃይል ገልጿል። የተለያዩ ሚሊሻዎችና አማጺ ቡድኖች በሚያካሂዱት ጥቃትና የኮንጎ ወታደራዊ ኃይል በሚወስደው የጸፋ ምላሽ ምክንያት ካለፈው መጋቢት እስከ ሰኔ ወር በነበረው ጊዜ ውስጥ 400 ሺህ የሚሆኑ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከሚቀርቡት በኮሮና ቫይረስ የተያዙና በሞት የተለዩ ሰዎች አሃዞች ጀርባ ትልቅ ስቃይና ሐዘን አለ ሲሉ ገለጹ። በዓለም ደረጃ ወደ 20 ሚሊዮን የሚጠጉ ሰዎች በኮቪድ-19 ወረርሽኝ እንደተያዙና 750 ሺህ የሚሆኑትም በሞት እንደተለዩ ተረጋግጧል። ዶክተር ቴድሮስ ጄኔቫ ላይ ለጋዜጠኞች በሰጡት መግለጫ ይህ ለዓለም ከባድ ሁኔታ ቢሆንም በማንኛውም ሀገር ቢሆን የተስፋ ምልክት መሰንጠቁ አልቀረም፣ የወረርሽኙን ይዘት ለመለወጥ ምንጊዜም ቢሆን የዘገየ ሊሆን አይችልም ብለዋል። ወረርሽኙ በበረታባቸው ሀገራቶች ሳይቀር ሁሉም መንግስታትና ማህበረሰቦች ምላሽ እንዲሰጡ በማድረግ መቆጣጠር ይቻላል በማለትም አስረድተዋል። የታመሙትን በጊዜ ተከታትሎ በማግኘት፣ የተነካኩትን ደርሶ በማወቅ፣ ለታመሙት በቂ ሕክምና በማድረግ እንዲሁም ተገቢውን ጥንቃቄዎች በሙሉ በመተግበር የወረርሽኙን መዛመት ለመቆጣጠር እንደሚቻልም ጠቁመዋል። ዶክተር ቴድሮስ ፈረንሳይ፣ ጀርመን፣ ደቡብ ኮሪያ፣ ስፔን፣ ጣሊያን እና እንግሊዝን በምሳሌነት ጠቅሰዋል። እነዚህ ሀገራቶች ከባድ የወረርሽኙ መዛመት ገጥሟቸው ነበር፣ ነገር ግን ሊቆጣጠሩት ችለዋል ብለዋል ዋና ስራ አስኪያጁ። ህንድ ዛሬ ከ1000 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን አስታውቃለች። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶም ይህን ያህል ብዛት ያላቸው ሰዎች ሲሞቱባት የመጀመሪያው ነው ተብሏል። በአዲሱ የወረርሽኙ አሃዝ መሰረት ህንድ ውስጥ 44386 ሰዎች በቫይረሱ ተይዘው ለህልፈት ተዳርገዋል። ከዩናይትድ ስቴትስ፣ ብራዚል፣ ሜክሲኮ እና ብሪታንያም ቀጥሎ ከዓለም አምስተኛዋ ሆናለች። ህንድ ለተከታታይ 6 ቀናት ከዓለም የበዙ አዲስ የቫይረሱ ህመምተኞች እየተገኙ መሆናቸውንም አስታውቃለች። ዛሬ 62000 በቫይረሱ የተያዙ ሰዎችን ማግኔቷን ገልጻለች። በጀርመን መዲና ተማሪዎች ዛሬ ትምህርት ጀምሯል። አስፈላጊው ጥንቃቄ እንደሚደረግም ተገልጿል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ሲገፋፉ ቆይቷል። ነገር ግን በርካታ ክፍለ ግዛቶች ገና አልተዘጋጀንም እያሉ ሲሆን፣ ይሁንና በያዝነው ወር ማብቂያ ላይ ትምህርት የመጀመር እቅድ እንዳላቸውም አስታውቋል። የኮሮና ቫይረስ መዛመት ጋብ ሲል ሀገራት ተማሪዎችን ወደ ትምህርት ቤቶች እንዲመለሱ የማድረጉ ጉዳይ ቀድሚያ እንዲሰጠው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባለፈው ሳምንት አስገንዝበዋል። የትምህርት ቤቶቹ መዘጋት በትውልድ ላይ የትምህርት ጉዳት ሊያደርስ ይችላል ሲሉም አስጠንቅቀው ነበር። አድማጮች፣ ለሰዓት ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና VOA ከአሜሪካ ድምጽ መደመጡን ይከተላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎቻችንና በድረገጻችን ላይ በቀጥታም እየተደመጠ ይገኛል። ከዚህ ስርጭት ቅጂ በፌስቡክ ገጻችን ላይ የሚቀመጣል። ወደ ቀዳሚው ዘገባ እናምራ። በግብጽ መዲና ካይሮ ውስጥ በሚኖሩ ኢትዮጵያውያን ስደተኞች መካከል የሚፈጠሩ ግጭቶች ጥቂት የማይባሉ ሰዎችን ለጉዳት እየዳረጉ ከፍተኛ ስጋትም እየደቀኑ እንደሆነ ተሰምቷል። ይህን የተመለከተው ዘገባ ቆየት ብሎ ይሰማል። አሁን ግን ቀድመን ወደ አዲስ አበባ እናመራለን። በዚያ የሚገኘው መለስካቸው አመሃ የብልጽግና ፓርቲ ኦሮሚያ ቅርንጫፍ በለውጥ አራማጅነታቸው የሚታወቁትን አቶ ለማ መገርሳን ጨምሮ ሶስት ከፍተኛ አመራሮቹን ከአባልነት ስለማገዱ የሚናገረውን ዘገባ ያስደምጠናል።
የኦሮሚያ ብልጽግና ፓርቲ ያለፉትን ሁለት ዓመታት የሥራ ግምገማ ባካሄደበት ጉባኤው ማጠቃለያ ላይ ሦስት ከፍተኛ የአመራር አባላቱን ከማዕከላዊ ኮሚቴ አባልነታቸው ለጊዜው እንዳገዳቸው ታወቀ። ከሁለት ዓመታት በፊት በኢህአዴግ አመራር ውስጥ በለውጥ አራማጅነታቸው ታዋቂ የነበሩትን አቶ ለማ መገርሳን ጨምሮ ወይዘሮ ጠይባ ሐሰንንና ዶክተር ሚልኬሳ ሚዳጋን ነው ጉባኤው ባደረገው ግምገማና በደረሰበት ውሳኔ እግዱን የጣለባቸው። ከነሐሴ 2 እስከ 3 ቀን በተካሄደው የኦሮሚያ ብልጽግና ፓርቲ ከፍተኛ አመራር አባላት ጉባኤ የተከናወነውን ግምገማ አቶ ታዬ ደንዳ የፓርቲው ጽህፈት ቤት የህዝብ ግንኙነት ኃላፊ እንዲህ አስታውሰዋል።
በለውጡ ሂደት የመጡ እምርታዎችን ገምግመናል። ለውጡ ደግሞ እንደ ተግዳሮት የሆኑ ለውጡን ወደኋላ የሚጎትቱ ለሀገርም አደጋ የሚችሉ ጉዳዮችንም በዛው ልክ ገምግመናል። እነዚህን አደጋዎች ያው በሁለት ነው የለየናቸው። አንደኛው ውጫዊ ተግዳሮት ብለን ነው ያለው። ብዙ በክልል ደረጃም በሀገር ደረጃም ሰላም እንዳይኖር፣ የዜጎች አንድነት እንዳይጠናከር በሰበካ ደረጃም በድርጊት ደረጃም የሚገለጹ በርካታ ችግሮች ነበሩ። ያንን ችግር በአንድነት ይመሩ የነበሩት በአንድ በኩል ቲፒኤልኤፍ ነበረ፣ በሌላ በኩል ከክልላችን አንጻር ይሄ ኦነግ ሸኔ የሚባለው አለ። እሱ ለጀመርነው የዲሞክራሲም የብልጽግናም ጉዞ በጣም ትልቅ ተግዳሮት ነው።
አቶ ታዬ ውስጣዊ ችግሮች ብሎ ጉባኤው የተመለከታቸውን ችግሮችም አውስተዋል። በአንድ በኩል በአመለካከትም በተግባርም ከብልጽግና ይልቅ ከሌሎች ተቃራኒ ኃይሎች ጋር የተሰለፉና የተሳተፉ አባላትን ከቀበሌ ጀምሮ እስከ ላይኛው የፓርቲው መዋቅር ድረስ እንዳሉ መገምገሙን፣ ሌብነትና ሙስና በተለያየ ደረጃ እንዲስፋፋ ያደረጉ እንዳሉ፣ እንዲሁም የተጣለባቸውን የሥራ ኃላፊነት በአግባቡ የማይከውኑ፣ ለህብረተሰቡ የሚሰጠው አገልግሎት የተሳለጠ እንዳይሆን፣ በዚህም የህብረተሰቡ ቅሬታ ከጊዜ ወደ ጊዜ እየበዛ እየከፋ እንዲሄድ የሚያደርጉ ከብቃት አንጻር ወይም ከፍላጎትና ከቁርጠኝነት አንጻርም እንዳሉ ጉባኤው መገምገሙን አቶ ታዬ አስረድተዋል። አቶ ታዬ ሌሎች ውሳኔዎችም እንደተላለፉ አስታውሰው የህግ የበላይነት ትንሽ ትልቅ፣ ፖለቲከኛ፣ አክቲቪስት፣ የመንግሥት ባለሥልጣን ሳይባል ከህግ ያፈነገጠ አካሄድ ካለ ያለአንዳች ልዩነት ተግባራዊ እንዲደረግም ጉባኤው መወሰኑን ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በመደመጥ ላይ ባሉት ዝግጅቶቻችን ላይ ሐሳብና አስተያየት ቢኖራችሁ የማህበራዊ መገናኛ አውታሮቻችንን ተጠቅማችሁ አድርሱን። አሁን ወደ ግብጽ ካይሮ እናቀናለን። ላለፉት 5 ዓመታት በግብጽ ካይሮ የኖረው ኤፍሬም መብራቴ ህይወቱ በጣም ራስጋት ውስጥ ከወደቀች መስነባበቷን ይናገራል። ከግብጽ የጸጥታ አካላትና ወጣቶች የሚደርስ ጫና ባንድ በኩል፣ ማንነትን የለየ ከሌሎች ኢትዮጵያውያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዳደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብጽ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምጻዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለመድረሱም ያስረዳል።
አሁን ሰሞኑን የደረሰብኝ አሁን ተመትቻለሁ። ጓደኞቼ ተወግተዋል በካራ 8 ነው ተክላላ የተወጉት። ደረቴ ነው እዚህ እንትኔ ላይ ነበር በጡብ ነበር የተመጣሁት። ደና ነኝ ነው ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙና ግማሾች ገቡ። ወደ 60 አካባቢ ይሆናሉ። ምንድነው ምናምን ብሎ ባለ ካፌው ሲጠይቃቸው እናንተን ፈልገው እነዚህን ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህም ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ለምበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወደው የሚያመልጠው አመለጠ፣ የማያመልጠው ተወጋ። ከዛ በኋላ ግብጣውያን እንደገና ገብተው በመካከል ለማንተን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳመኗቸው ወደነቱ ነው የሆኑት። ከዛ ቀርሞስ በቀርሞስ ይወረወር ሁሉ እየታፈን ነው ሩጣን ያመለጠው ከግብጣውያን ጋር ማለት ነው።
ኤፍሬም በእለቱ የተጎዱ ሰዎች የህክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል።
መጥቶቻ ነበር የሚጠይቁን። ስንሄድ ገና ከበሩ ላይ መጥቶቻችን እናሳያቸዋለን አይቶ ከውስጥ ይገባሉ። አናከመን ብለው ነበር የሚመለሱን። እዚያ እናየም ሌላ ቦታ ሄዱ። ተቋማ ስትሆን የት እንሂድ ስንል አናከመን። ከዛ መጨረሻ ላይ አለ ዩኒ ነው ምናምን የሚባል ሆነ መስተሽፋ አለ። እዛ ሩቅ ቦታ ነው። ከዛ ሄድን። እዛ ቦታ ሄድን ገባን። በቃ ምንም ልትገባበት የማትችል ነገር ማለት ነው። ያ ሁሉ ታራል ደርሶ ብሎ የቆመበት ቦታ ላይ ነበር የሄድ ነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዛ የሆነው። እስከ ሌሊቱ 6 ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው ምነግርህ ታራል ደረሰንም ነበር።
ኤፍሬም በስደት ሀገር ውስጥ ያምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት፣ እስር እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን ማዕዲና ዘይቱን አካባቢዎች መደጋገማቸውንም ይናገራል። ላለፉት 10 ወራት በካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባ እንደሆነ ይናገራል።
እኔ ፎቶ አንስቼ ልክልሃለሁ ከፈለክ። እኔ ጭንቅላቴን እኔ የመቱኝ በድንጋይና በጠርሙዝና በዱላ ነው የመቱኝ። እኔ እንደግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መተው በጮ ይሎግተው ነው የሄዱት። ቀጥቅጣውም በቃ ሚስሪ ራሱ አላስጣለንም። እነሱ በሰዓቱ እኛ ጮኸን ፖሊስ ብንጠራም ፖሊስ አይደርስልንም። ግብጻውያንም አይገለግሉንም። ተጎድተን እኛ እየታሰርን እኛ ተጎድተን እኛ እየተመታን ያለ ምንም መኖር አልቻልንም። በቃ
አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍል ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግሯል።
አማርኛ ቋንቋ የሚናገር አረንጓዴ ቢጫ ቀይ ልብስ በስተት የለበሰ ቡትቻ ያደረገ ከማተባቸው ላይ መስቀል አረንጓዴ ቢጫ መቀይ መስቀል ያደረገ የራሳቸውን ሰው ራሱ ሳይቀር በቃ ታድነን ያለ ነው።
ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል። አብዱል ባሂ ቃሶ ካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው። የማህበረሰቡ አባላት በሀገሬው ሰው ዘንድ የሚደርስባቸው የማግለል፣ ጤና ኬላን የመሳሰሉ አገልግሎቶችን መነፈግ፣ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ። ቀደም ብሎ የተሰሙ ቅሬታዎችንም አይቀበሉም።
Kuni ugarra kan fagaate ilaalchi jibbinsi sabaa injira.
ይሄ በእውነቱ ከእውነት የራቀ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር ድል ለማግኘት ብለው ከአረቦች ጋር አብረው ባሆኑ እየተሰማ ያለውን የኦሮሞ ድምጽ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች በአሁኑ ሰዓት በአገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ፣ ባለፈው በሰልፉ ውስጥ በሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶች ሚዲያዎችን በመጠቀም የኦሮሞ ልጆችን ሲያስፈራሩና ሲያሳስሩ ነበር። ስለዚህ UNHCR ጨምሮ የአገሩ መንግስት የኦሮሞ ህዝብ ሰላማዊ ህዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ጸጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደበፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ ችግር ሊፈጥሩ የሚችሉ። ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይሄ ጉዳይ ይሄን ይመስላል ለማለት ፈልጌ ነው።
አማራ ለይ በቃ ወኒ ኡመት ኦሮሞ ከንቱቱ ካንሶሌስ ኡመት አማራውን ደስ በቀታው ደስ በቃ አይምቡ አኒ ኩኒስ ከነሞ ፈካታ የቹ በርባዴት
አብዱል ባሂ ቃሱ ካዩ መሰል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን ስንጠይቃቸው ይሄንን መልሰዋል።
Kana rabbi hojjeta turre community len oromo biye kana jiran community lesion tujira
በዚህ ጉዳይ እየሰራን ነበር። እዚህ ሀገር አምስት የኦሮሞ ማህበረሰብ ነው ያሉት። እነዚህ ማህበረሰቦች በአገሩ በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያየ የፖለቲካ አመለካከት ቢኖራቸውም ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይህች ሀገር አገራችን አይደለችም። ከዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ አይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር። የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ስለዚህ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበረን። ግን እነሱ ፍቃደኛ ስላልሆኑ ጉዳዩን እንዲሁ አላፍን ማለት ነው።
ገሩ ኢሳን ሄ የመማዋን እንተይኒስ ዲፎንሳኒን ዲቭኔግረ ደብሪሌጀቹራ
በዚህ ዘገባ ውስጥ በግብጽ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብጽ መንግስት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብጽ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በሀገሪቱ ከሚገኙ ከ250,000 ስደተኞች መካከል 16,181 ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርጓል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ። የኮሮና ቫይረስ ስርጭትን ለመቆጣጠር ያፍና ፍንጫ መሸፈኛ ጭንብሎችን ማድረግ፣ እጅን መታጠብና አካላዊ ርቀትን መጠበቅ ወሳኝ ተግባራት መሆናቸውን የህብረተሰብ ጤና ባለሙያዎች ይስማማሉ። በዓለም ላይ በቫይረሱ የተያዙ ሰዎች ቁጥር ወደ 20 ሚሊዮን በተጠጋበት በአሁኑ ጊዜ ግን የፊት ጭንብል ማድረግን የሚቃወሙ ሰዎች በሽታውን ለመቆጣጠር የሚደረገውን ትግል አደጋች እያደረጉት መሆኑ ተዘግቧል። የአራሽ አርባሳሊን ዘገባ ስምኝሽ ቆይታ አስተማናለች።
ኮቪድ-19 የዓለም ህብረተሰብ ስጋት በሆነበት በዚህ ወቅት ባሳለፍነው አርብ አሜሪካን ሀገር ደቡብ ዳኮታ ውስጥ በመትገኘው ስታርጂስ ከተማ ነዋሪዎች 80ኛውን አመታዊ የሞተር ብስክሌት ለማክበር ወደ ከተማዋ መሃል አደባባይ ወጥተው ነበር። ትዕይንቱ ላይ ለመሳተፍ የወጡት ሰዎች ግን የህብረተሰብ ጤና ባለሙያዎች ከ5 ሚሊዮን በላይ አሜሪካውያንን ያጠቃውን የኮሮና ቫይረስ ርጭት ለመቆጣጠር አካላዊ ርቀት መጠበቅና ፊት መሸፈኛ ጭንብሎችን መጠቀም አስፈላጊ ስለመሆኑ የሚሰጧቸውን ምክሮች ችላ ብለው ታይተዋል። በሞተር ብስክሌት ትዕይንቱ ላይ ከተሳተፉት አንዱ የሆነው ጂም ቡሽ የጤና ባለሙያዎቹ የሚሰጡትን ምክር እንደማያምንበት ይናገራል።
ምንም አይነት ቅድመ ጥንቃቄ አላደረግንም። ከዚህ በፊትም አድርገን አናውቅም። በአብዛኛው የምንሰማቸው ነገሮች ፈጠራዎች ናቸው። ከጀርባው አንድ የተሰወረ ምክንያት አለ።
በህብረተሰብ ጤና ላይ የተጋረጠው አደጋ በግልጽ የሚታይ ቢሆንም እንደ ጂም ቡሽ ያሉት የትዕይንቱ ተሳታፊዎች ግን ወረርሽኙ የተጋነነ ነው ብለው ያምናሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊት መሸፈኛ ጭንብል አድርገው የታዩት በጥቂት አጋጣሚዎች ላይ ብቻ ነው። በዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ በበኩላቸው ራስን ከኮሮና ቫይረስ ለመጠበቅ ቀላል መሆኑን አበክረው ይናገራሉ።
Avoid crowds of any type no matter where you are.
የትም ይሁን የት ሰው ከተሰበሰበበት ቦታ መራቅ ያስፈልጋል። ምክንያቱም እንደዚህ አይነት ቦታ በቫይረሱ ለመያዝም ሆነ ለማስተላለፍ ያጋልጣል። ማንኛውም ህዝብ የተሰበሰበበት ቦታ ላይ በተለይ የፊት መሸፈኛ ጭንብል ሳያደርጉ መገኘት በሽታው እንዲስፋፋ ያደርጋል።
ከዚህ ምክር በተቃራኒው ግን ሳይንሱንም ሆነ የባለሙያዎቹን ምክር የሚቃረኑ እንቅስቃሴዎች በዓለም ዙሪያ እየጨመሩ ነው። ከነዚህም መሃል በጀርመን ስቱትጋርት ከተማ የተካሄደው የጸረ ጭንብል ሰልፍ አንዱ ነው። በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ለምን በሰልፉ ላይ እንደተገኘ ሲያብራራ
እነዚህ የተገኘሁት በኢየሱስ ክርስቶስ ስለማምን ነው። በአጠቃላይ የኮሮና ቫይረስ የኢየሱስ ተቃርኖ ነው። ከአዳኛችን ኢየሱስ በተቃራኒው እንደመቆም ነው። ብዙዎቹ ይህ ከእግዚአብሔር ውጪ መሆኑን አያውቁም።
የህብረተሰብ ጤናን መጠበቅ የሁሉም ኃላፊነት መሆኑን የሚያምኑ ሌሎች ጀርመናውያን ደግሞ የፊት ጭንብል ማድረግን ደግፈው ሰላማዊ ሰልፍ አድርገዋል። ከነዚህ ተሳታፊዎች አንዷ የሆነችው ናዳ ይህንን ለማድረግ ራስ ወዳድነት ነው ትላለች።
ራስ ወዳድነት ይመስለኛል። እነዚህ ህጎች በዚህ ወቅት በጣም አስፈላጊ ናቸው። አለበለዚያ ቫይረሱ በቀላሉ እየተስፋፋ ይሄዳል። ምናልባት ለወጣት ልጆች ያን ያህል አደገኛ ላይሆን ይችላል። ነገር ግን ባላሰብነው መንገድ ሌሎች ሰዎችን ለቫይረሱ እናጋልጣለን።
በጀርመኗ ከተማ ስቱትጋርት በተደረገው ሰላማዊ ሰልፍ ላይ ወደ 2000 የሚጠጉ ሰዎች ተሳትፈዋል። በአሜሪካዋ ደቡብ ዳኮታ ደግሞ 10 ቀን በሚቆየው የሞተር ብስክሌት ትዕይንት ላይ ለመሳተፍ ወደ 100000 የሚጠጉ ሰዎች ወደ ስተርጂስ ከተማ ተሰባስበዋል። ከዚህ ቀደም በተመሳሳይ ትዕይንት ላይ ለመታደም ወደ 500000 የሚሆኑ ሰዎች ወደ ከተማዋ ይመጡ እንደነበር ተዘግቧል።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይቀጥላል። የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ ባለፈው ሳምንት ሊባኖስ ውስጥ የተፈጠረውን ፍንዳታ ተከትሎ ህፃናት መልሰው እንዲቋቋሙና በተለይ ከኮቪድ-19 እንዲጠበቁ ልዩ የሆነ እንክብካቤና ድጋፍ ያስፈልጋቸዋል ሲል አስታውቋል። ኤደን ገረመው የሊሳ ሽላይንን ዘገባ ታስደምጠናለች።
ባለፈው ሳምንት በቤይሩት በደረሰው ከባድ ፍንዳታ ሳቢያ በታልባ ከሆኑት 300000 ሰዎች መካከል 1/3 የሚሆኑት ህፃናት ልጆች መሆናቸውን ከሰሞኑ የተደረጉ ቅድመ ፍተሻዎች ይጠቁማሉ። በፍንዳታው ቤቶችና መሰረተ ልማቶች ሙሉ ለሙሉ ወድመዋል። የቀሩትም እጅጉን ተጎድተዋል። ሞኒተር እንደዘገበው አብዛኞቹ ቤቶች የተገደበ ውሃና የኤሌክትሪክ አቅርቦት ነው እያገኙ ያሉት። የተባበሩት መንግስታት የህፃናት ፈንድ ሪፖርት የመንግስት ሆስፒታል በሆነው ካረንቲና ውስጥ የሚገኘው የወላዶችና የህፃናት ክፍል ሙሉ ለሙሉ ወድመዋል ይላል። ይሄ ክፍል ቀድሞ ልዩ ሆነ የህክምና ክትትል ለሚያስፈልጋቸው ህፃናት አገልግሎት የሚሰጥ ነበር። በተጨማሪም ሪፖርቱ ለ160 ሺህ ሰዎች አገልግሎት የሚሰጡ 16 የቅድመ ምርመራ ተቋማት መጎዳታቸውንም ይጠቁማል። በተመሳሳይ ወደ 10 ኮንቴነር የሚጠጋ የኮቪድ-19 ወረርሽኝን ለመዋጋት የሚያገለግሉ በመቶ ሺዎች የሚቆጠሩ ጓንቶች፣ የፊት መሸፈኛዎችና እንዲሁም መከላከያ ቁሶች በአደጋው መቃጠላቸውን ያሳያል። የመንግስታቱ ድርጅት የህፃናት ፈንድ ቃል አቀባይ ማክሲ ሞካዶ የኮቪድ-19 ወረርሽኝ እየጨመረ መሆኑን ገልጸው ተቋማቸው ከዓለም የጤና ድርጅት ጋር በመቀናጀት እነዚህን በቃጠሎ የወደሙትን ቁሶች ለመተካት እየጣረ መሆኑን አስታውቋል። የጆን ሆፕኪንስ ዩኒቨርሲቲ ሪፖርት በሊባኖስ ወደ 6000 የሚጠጉ የኮቪድ-19 ቫይረስ ተጠቂዎች መኖራቸውና 70 ሞቶች መመዝገባቸውን አስታውቆ ነበር። የመንግስታቱ ድርጅት የህፃናት ፈንድ ቃል አቀባይ ማክሲ ሞካዶ እንዲህ ይላሉ።
The areas around the blast are those with some of the most active clusters in community transmission.
ፍንዳታው የተከሰተበት አካባቢ ከፍተኛ የሆነ የኮቪድ-19 የማህበረሰብ ስርጭት የሚስተዋልበት ቦታ ነው። አሁን ባለው ሁኔታ በኮቪድ-19 የተጠቁ ሰዎች ርቀታቸውን ሊጠብቁ የሚችሉበት ምንም አይነት መንገድ የለም። የፊት መሸፈኛ ጭንብልም ፍላጎት አይሏል። ለብዙ ሰዎች አሁንም ቢሆን ኮቪድ ዋና ችግራቸው አይደለም።
ማካውዶ እንዳሉት ከሆነ የመንግስታቱ ድርጅት የህፃናት ፈንድ በዋናነት ትኩረቱን ያደረገው በፍንዳታው ምክንያት ከቤተሰቦቻቸው ጋር የተነጣጠሉ ህፃናትን መልሶ ማገናኘቱ ላይ ነው። አክለውም አብዛኞቹ ሰዎች ድንጋጤ፣ የአይምሮ ጠባሳ፣ ጭንቀት እንዲሁም ቤተሰቦቻቸውን ወዳጆቻቸውንና የግል ሀብታቸውን ባሰቃቂ ሁኔታ ስላጡ የስነ ልቦና እርዳታ ያስፈልጋቸዋል ይላሉ። ለእነዚህ ቤተሰቦች የሚያስፈልጋቸውን መሰረታዊ ነገሮች ለማሟላትም የአስቸኳይ ጊዜ የገንዘብ ድጋፍ እንደሚያስፈልግም ይጠቅሳሉ። የተጎዱ ትምህርት ቤቶችና የጤና ተቋማትም መልሰው መቋቋም ይኖርባቸዋል ይላሉ።
We have initial reports of over 120 public and private schools that have sustained damage ranging from
ከመቶ 20 በላይ የሚሆኑ የግልና የመንግስት ትምህርት ቤቶች ከመስኮት መሰበር ጀምሮ በከፋ ሁኔታ እስከ መውደም ድረስ መጎዳታቸውን የሚያሳይ ሪፖርት አለን። እነዚህ ትምህርት ቤቶች በግምት እስከ 55000 የሚደርሱ ህጻናትን ይቀበሉ ነበር። አዲሱ የትምህርት ዘመን ሳይጀምር በፊትም ማደሱ አስፈላጊ ነው።
ትምህርት ቤቶች ከሁለት ሳምንታት በኋላ ይከፈታሉ ተብሎ ይጠበቃል። ማካዶ እንደሚሉት የተባበሩት መንግስታት የህፃናት ፈንድ የአስቸኳይ ጊዜ እርዳታ ለማድረግ የ8.25 ሚሊዮን ዶላር የገንዘብ ድጋፍ ይሻል። በቀጣይም ዘላቂነት ያለው የተሐድሶና የልማት ጥያቄዎችን ለመመለስም ተጨማሪ ገንዘብ ያሻዋል ብለዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብረን ስላመሸን ደስ ብሎናል። ጋቢና ቪኦኤ አዲሱ ትውልድ ድምጽ ከአርታኢ ትዝታ በላቸው፣ አቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም መልካም ምሽት ይሁንላችሁ ብያለሁ። በነገው ምሽት እንገናኛለን።